ጋቢና ቪኦኤ።
ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ? ጽዮን ግርማ ነኝ። ለዛሬ ጥቅምት 2 2011 ዓ.ም ተመረጥ ምሽት የተሰናዱ ዝግጅቶችን ይዤ አብራችሁ ቆያለሁ። በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ሲሉ በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ተናገሩ።
ስለዚህ ከኃይል ጋር የሚያያዙ ትጥቅን ጀምሮ ማለት ነው፣ በአንድ አገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው፣ እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች።
በቃለ ምልልስ ይዘናቸዋል፣ ጠብቁን። አገር መገንባት የሚጀምረው ከመንደር ነው የሚል ሐሳብ የያዙት የባህር ዳር ከተማ የአባይ ማዶ ወጣቶች አለመግባባትን ሸምግለዋል። ዘገባ ይኖረናል። ሰላምና መረጋጋትን ለማስፈን ርዕዮተ ዓለማዊ ልዩነቶች እንቅፋት መሆን የለባቸውም ሲል ሰማያዊ ፓርቲ አሳሰበ።
ለውጡን ተቋማዊ ማድረግ የመጀመሪያው ነው።
አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ቆየት ብለው ይመጣሉ። በባህር ዳር የሚገኙ ወጣቶችም የአባይ ማዶ ወጣቶች አለመግባባትን ሸምግለዋል።
ሁኔታው መረዳት፣ የራስን ማክበር፣ የሌሎችን ማክበር፣ የጋራን ጥቅም ማስከበር፣ የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣል። ስንከባበር እንስማማለን፣ ስንስማማ ሰላም ይፈጠራል። ስለዚህ በዛ ሂደት ተጠቃሚ እንሆናለን፣ ሁላችንም ተጠቃሚ እንሆናለን።
በሌላ ዘገባ ደግሞ ቱርክ ኢስታንቡል ወደሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ደብዛው የጠፋው የሳውዲ ጋዜጠኛ ጀማል ሃሾጊ ጉዳይ በጣም እያሳሰባቸው እንደሆነ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ዘገባ አለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ከቀናት በፊት ወደ ጥያቄያቸውን ይዘው ወደ ቤተ መንግስት አምርተው የነበሩት የታጠቁት የመከላከያ ሰራዊት አባላት በዛሬው ዕለት መንግስትን ይቅርታ ጠይቀዋል። ከምሽቱ 3 ሰዓት በሚኖረን ጊዜ ዘገባ ይኖረናል። ወደ ዓለም አቀፍ ዜናዎቻችን ስናልፍ ደግሞ የታንዛኒያ ፖሊሶች በአፍሪካ ከሁሉም ወጣት ቢሊዮነር ቱጃር የሚባሉት ሰው መጠለፋቸውን ተከትሎ የዋና ከተማዋ የዳሬ ሰላምና ዙሪያዋን ድንበሮች ተዘግተዋል። የ47 ዓመቱ መሐመድ ዴውጄ ትላንትና ሐሙስ ጠዋት የአካል ብቃት እንቅስቃሴ ሲያደርጉ ወደ አንድ ሆቴል ሲገቡ ሲሉ ጨንበል ያጠለቁ ሁለት ታጣቂዎች እንደጠለፏቸው የዳሬ ሰላም ፖሊስ አዛዥ ላዛሮ ማምቦሳሳ ገልጸዋል። ኮሎሲየም ሆቴልና የስፖርት ክለብ የሚገኘው ኦይስተር ቤይ በሚባለው የዳሬ ሰላም የባለጸጎች አካባቢ ነው ድርጊቱ ተፈጽሟል የተባለው። የፖሊስ አዛዦቹ እንዳሉት ታጣቂዎቹ ወደ ሰማይ ከተኮሱ በኋላ ዴውጂን አፋፍሰው መኪና ውስጥ አስገብተው ተፈትልከዋል ተብሏል። ሃሪኬን ማይክል በሚባለው ከባድ ዝናማማ የውቅያኖስ ማዕበል የተመቱ ፍሎሪዳና ሌሎችም የዩናይትድ ስቴትስ ደቡብ ምስራቅ ከተሞች ነዋሪዎችና የእርዳታ ሰራተኞች ዛሬ ርብርብ ይዘዋል። ከባድ ዝናባማው ማዕበል አሁን ወደ አትላንቲክ ውቅያኖስ ፊቱን አዙሯል። ዝናባማው ማዕበል ከትላንት በስቲያ ፍሎሪዳ፣ ጆርጂያ፣ ሰሜንና ደቡብ ካሮላይና እና ቨርጂያን ሲደበድብ ቢያንስ 11 ሰው ተገድሏል ተብሏል። አድማጮች፣ አጠር ያሉት የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገርላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። እንግዲህ ቀደም ሲል ወደ አስተዋወቅናችሁ ፕሮግራሞች እናልፋለን። የመጀመሪያው ዘገባችን የሚሆነው በአንድ አገር ውስጥ ሊታጠቅና ትጥቅ ሊይዝ የሚችለው መንግስት ብቻ ነው ብለዋል በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ። አነጋግሬያቸው ነበር። እስቲ ቃለ ምልልሱን እንስማ። በጣም አመሰግናለሁኝ ዶክተር አወል አሎ፣ በለንደን ኬል ዩኒቨርሲቲ የህግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሀሳብና አስተያየቶትን ያካፍላሉ። ለዛሬ በአሜሪካ ድምጽ የጋበዝኖት የህግ እውቀቱን ተጠቅመው በመናነሳው ጉዳይ ላይ ትንታኔንና ማብራሪያን እንዲሰጡን እንግዲህ ወደ ደወልንበትና እርሶን ወደ ጋበዝንበት ጉዳይ ልግባ። ዋናው ጉዳይ ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዘዛ እየተሰሙ ይገኛሉና በእርሶ በኩል ይህንን ማብራሪያ እንዲሰጡን የጋበዝኖትና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድነው መሆን የሚገባው በህግ?
አመሰግናለሁ። እንግዲህ አንደገው ውስጥ ምንድነው የሚፈቀደው ምንድነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ፍራቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንፃር የምንተነተነው ከህገ መንግስቱ አንፃር ነው። ስልጣን የሚሰጠው የሚከለክለው ኃይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት፣ ህግን ተግባራዊ የማድረግ፣ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብለው ኃይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው በህገ መንግስቱ ፍሬምወርክ ውስጥ።
እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጨቅና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባንዲራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉሙዝ ክልል ለኛ ሲሰጠን ይሄንን ሲናገር ይሄንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ቶሌራ አዳባ ጋር ደውዬ ነበርና እሳቸው ምንድነው ያሉት በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይሄንን አያደርግም ብለው ነበርና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው ተከታዩን ምላሽ ሰጥተውን ነበርና እስቲ እሱን እንስማና እሱ ላይ ያሉትን አስተያየት ነግሩኛል።
የኦሮሞ ነጻነት ግንባር በሰላማዊ መንገድ ትግሉን ለማካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ አገር ቤት ገብቷል። ሌላው ደግሞ በተለያዩ አገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ።
እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ፣ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድን ነው ሊደረጉ የሚገባው?
እንግዲህ አሁን እሳቸው የተናገሩትን እንደ መነሻ የምንወስድ ከሆነ ፋክቱ ምንድን ነው የሚለውን ነገር አናውቅም። ግን እሳቸው የሚሉትን ነገር ጥርጣሬ ውስጥ የምናስገባበት ምክንያት አይኖርም። አሁን ካሉት ነገር የሚረዳው የታጠቁ ኃይሎች እንደሳቸው በጠቀሷቸው አካባቢዎች እንዳሉ ከመንግስትም ጋር እያደረጉ ያሉት ንግግር እንዳለ እና አስፈላጊ ወደ ሆነው ወደ ተዘጋጀላቸው ቦታ እንደሚሄዱ እና ከዛ በኋላ ወደ ሌሎች ኃይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው። እንደሚታወቀው እንግዲህ የተለያዩ አካላት ይሄንን መንግስት በተለያየ አይነት መልኩ ሲታገሉ ቆይተዋል። ምናልባት ታጥቀው የነበሩ ኃይሎች ካሉ የኦነግም የሌሎችም ኃይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ኃይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት ዓላማ ሊፋለም ወደሚችልበት መስመር መግባት ይቻል ከመንግስት ጋር ስምምነት አድርጎ እነዚህን ኃይሎች ወይ ወደ አገሪቱ መከላከያ ሰራዊት መቀላቀል ሊሆን ይችላል። አካባቢው ካሉ የፖሊስ ኃይሎች ጋር እንዲሰሩ ማድረግ መሆን ይችላል። አሰልጥኖ ወደ ስራ ማስገባት ሊሆን ይችላል። ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው። ከዚህ በፊት የተለያዩ ኃይሎች እንዳሉ ይታወቃል። እነዚህ ኃይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል። ትጥቅ ሳይፈቱ ከአንድ መንግስት ውጪ የሆነ ሌላ የታጠቀ ኃይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲውን መሄድ አንችልም። ህዝቡ ሲታገልበት የነበረው የህግ የበላይነት ጥያቄ፣ የልማት ጥያቄ፣ የሰብአዊ መብት ጥያቄ ይሄም ሊከበር አይችልም። ብዙ ችግሮች ሊፈጠሩ ይችላሉ። ስለዚህ መሄድ የሚገባን ወደዛ ይመስለኛል። አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ የሌጂትመሲ ችግር አለበት፣ መንግስትንም ሌጂትመሲውን ያለመቀበል አይነት ጥያቄዎች ይነሳሉ። እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕተብል የሆነ ልንቀበላቸው የምንችልበት ሁኔታ ሊኖር ይችላል። ወደኋላ ተመልሰን ሁሉን ነገር የምንፈትሽ ከሆነ ማለት ነው። ከአካሄድ አንጻር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም። ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ፣ የመንግስት ሌጂትመሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው።
አድማጮች፣ ከዶክተር አወል አሎ ጋር የተደረገው ቃለ ምልልስ አላበቃም። ሙሉውን በእሁድ ምሽት ይዘን እንመለሳለን።
ሰማያዊ ፓርቲ ዛሬ በጠራው ጋዜጣ
ቀንጨብ አድርገን ያሰማናችሁ ደግሞ ተከታዩ ዝግጅታችንን ነው። ሰላምና መረጋጋትን ለማስፈን ሪዮተ ዓለማዊ ልዩነቶች እንቅፋት መሆን የለባቸውም ሲል ሰማያዊ ፓርቲ አሳሰበ። የዛሬውን የፓርቲው መግለጫ የተከታተለው መለስካቸው አመሃ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ አሁን በሀገሪቱ የተለያዩ ክፍሎች የሚታየው አለመረጋጋትና የሰላም እጦት በእጅጉ ያሳሰበው መሆኑን ገና ከርዕሱ ያሳያል። የአገርንና የሕዝብን ሰላምና መረጋጋት ከማስፈን አንጻር የፓርቲ ርዕዮተ ዓለማዊ ልዩነቶች ሊገድቡን አይገባም በማለት የኢትዮጵያ ሕዝብ ጉዳይ ያገባኛል ለሚሉ ኃይሎች ሁሉ ጥሪ የሚያቀርብ ይመስላል። ሰማያዊ ፓርቲ የአገርንና የሕዝብን ሰላም ከማረጋጋት አኳያ ከተለያዩ ፓርቲዎች ጋር በጋራ እየሠራ እንደሚገኝም ይኸው የጽሑፍ መግለጫ ይናገራል። የፓርቲው መዋቅሮች በተዘረጉባቸው የአገሪቱ ክፍሎች ሁሉ አመራሮቹ፣ አባላቱና ደጋፊዎቹ ከምንጊዜውም በላይ የሰላም ማስፈንንና የማረጋጋት ሥራ እንዲሰሩ በበኩሉ አበክሮ እየተንቀሳቀሰ እንደሆነ ፓርቲው በመግለጫው አብስሯል። ተጀምሯል ላለው የለውጥ ሂደትም ምንም አይነት እንቅፋት የሚፈጥር እንቅስቃሴን አውግዟል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል።
በሌላ በኩል ተስፋን የሰነቅንበት የለውጥ ሂደት ፍቅርን፣ ሰላምን፣ እርቅን፣ መደመርን፣ አንድነትን በሚጠይቅበት በዚህ ወሳኝ ወቅት ይሄ ሰፈር የኔ ነው፣ ይሄኛው ያንተ አይደለም በሚል እሰጥ ገባ ማንሳቱ ተገቢ አለመሆኑንና ፓርቲያችንን በአጽንኦት የሚያወግዘውና ወቅቱን ያላገናዘበ መሆኑን መግለጽ ይሻል።
የፓርቲው ሊቀመንበር አቶ የሺዋስ አሰፋ በበኩላቸው ከጋዜጠኞች የቀረበውን ጥያቄ ተንተርሰው አሁን በኢትዮጵያ ቅድሚያ ሊሰጣቸው የሚገባቸው ተግባራት ምን መሆን እንዳለባቸው አብራርተዋል።
ለውጡን ተቋማዊ ማድረግ የመጀመሪያው ነው። ተቋማዊ ሳናደርገው፣ የሕግ መሻሻያ ሳናደርግ፣ ተቋማትን በእግራቸው እንዲቆሙና እንዲዳኙ ሳናደርግ ስለ ሰፈር ማውራት ጀመር፣ ስለሚወክሉን ነገሮች መነጋገር ጀመር። በሌላ አነጋገር ሜዳው ሳይስተካከል ጨዋታው ተጀመረ ማለት ነው። ወይም ደግሞ የባቡር ሀዲዱን ሳንዘረጋ ባቡሩን መንዳት ጀመርን ማለት ነው። ስለዚህ ጊዜው መቼ ነው? ተቋማት ከተገነቡ በኋላ በትክክል ህግ አይተው ታሪክ አይተው መፍረድ የሚችሉበት ከደረሱ በኋላ ሁሉንም ጥያቄዎች ማንሳት ይቻላል።
ፓርቲው በመግለጫው ላይ በአንድ ማህበረሰብ ውስጥ በሚከሰት ፖለቲካዊ ለውጥ ችግሮች እንደሚፈጠሩ እንደሚገነዘብም ይገልጻል። ይሁንና አሁን እየታየ ያለው የዜጎች አሰቃቂ ሞት መፈናቀልና የንብረት ውድመት ከሀገርና ከአህጉር አልፎ ዓለምን እያሳሰበ የሚገኝ አሳዛኝና አሳፋሪ ክስተት ነው ብሎታል። አሁን በገዢው ግንባር በኢህአዴግ አባል ድርጅቶችና በግንባሩ ጉባኤዎች እንደዚሁም የፓርላማ መክፈቻ ስነ ስርዓት ላይ እውነተኛ የለውጥ ሰዎችና ሐሳቦች ወደፊት መምጣታቸውን ታዘበናል የሚለው ይኸው የጽሑፍ መግለጫ ለውጡ ተጠናክሮ እንዲቀጥል መልእክቶቹን አስተላልፈዋል። አቶ አበበ አካሉ
በግለሰብም ይሁን በቡድን በመንቀሳቀስ ዜጎችን ከሰላማዊ ኑሯቸው የሚያፈናቅሉና ሰላምን የሚያደፈርሱ ወገኖችን አጥብቀን እናወግዛለን። መንግስት የህዝብ ሰላምና ጸጥታ የማረጋገጥ ኃላፊነቱን ከምን ጊዜውም በላይ እንዲወጣና አስተማሪ የሆነ ህጋዊ እርምጃ እንዲወስድ ጥሪያችንን እናስተላልፋለን። በሰላማዊ ትግል በአገር ውስጥና በውጭ አገራት ሲንቀሳቀሱ የነበሩና ከአገር ውጭ ነፍጥ አንግተው ስርዓቱን ሲታገሉ የነበሩ ፓርቲዎችንና ንቅናቄዎችን ያካተተ ሁሉን አቀፍ ውይይት በአስቸኳይ እንዲጀመርና መንግስትም ይህንን በማመቻቸት ወደ ጠረጴዛ ዙሪያ ውይይት መጣዘን በድጋሚ ጥሪ እናቀርባለን።
በአሁኑ ወቅት በሀገሪቱ የተለያዩ ስፍራዎች በሚፈጠሩ ግጭቶች ወይንም በትክክል በማይታወቁ ኃይሎች በሚሰነዘሩ ጥቃቶች በኢትዮጵያውያን ላይ የሚፈጸመው ግድያና የማፈናቀል እርምጃ መንግስትን በእጅጉ እንዳሳሰበው ከጠቅላይ ሚኒስትር አብይ አህመድ ጀምሮ ከፍተኛ የፌዴራልና የክልል ባለስልጣናት በሚያደርጓቸው ንግግሮችና መግለጫዎች ይስተዋላል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዝብን ሰላም በሚያደፈርሱ ኃይሎች ላይ መንግስት ህጋዊ እርምጃ ለመውሰድ ከእንግዲህ እንደማያቅማማ መናገራቸው አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አገር መገንባት የሚጀምረው ከመንደር ነው የሚል ሀሳብን የያዙ የባህር ዳር ከተማ አባይ ማዶ ወጣቶች በቅርቡ የሰላምና ይቅርታ መድረክ አዘጋጅተው በተቀናቃኝ ቡድኖች መካከል የቆየ አለመግባባትን ሸምግለዋል። ወጣት ቡድኖቹ መካከል የተፈጠሩ ግጭቶች ለህይወት መጥፋትና የአካል ጉዳት ምክንያት እንደነበሩም ተገልጿል። አስቴር ምስጋናው ተከታዩን ዘገባ ልካለች።
በባህር ዳር ከተማ በተለምዶ አባይ ማዶ ወይም ቀበሌ 11 እና ቀበሌ 10 ያሉ ወጣቶች የሚለያቸው የአባይ ድልድይ ነው። ማዶና ማዶ ያሉ ወጣቶች ከቅርብ ጊዜ ወዲህ በተራ ነገሮች በመጋጨት የቡድን ጸብ በመጣላት አካባቢውን ያውካሉ። ይህ ክፍተት ደግሞ ሀገርን ለማፍረስ በር ይከፍታል ብለው ያሰቡ ወጣቶች የአባይ ማዶ ወጣቶች የበጎ ፈቃደኞች የሰላም የይቅርታና የአንድነት መድረክ በማዘጋጀት የሁለቱ ቀበሌ ወጣቶችን በቅርቡ አስታርቀዋል። ማስታረቅ ብቻም አይደለም አቀራርበዋል። የፕሮግራሙ አስተባባሪ ወጣት አደረጃው መልኬ እንደገለጸው
ሀገር የሚጀምረው ከቤተሰብ ነው። ይሄንን ፕሮግራም እኛ የምናስበው እንደ ሀገር አስተዋጽኦ ያደርጋል ብለን ነው። ስለዚህ የሚያስብ የሚያምሰለስል ግዴታውን የሚያቆጣት ስንፈጠር አካባቢውን የሚያቆጣት ሲፈጠር ይሄ የኔ አካባቢ ነው የኔ አካባቢ ደግሞ ጤነኛ መሆን አለበት ብሎ ኃላፊነቱን የሚወጣ ወጣት የመፍጠር ፕሮግራም ነው አላማው። ያንን ፕሮግራም ይሄንን በተሳካው ሁኔታ ካሳካን ይሄ እንደ ሀገር ተሞክሮ ይሆናል። ወጣቶቹ አካባቢያቸውን ካወቁ አካባቢያቸውን ይጠብቃሉ። አካባቢያቸውን ከተጠበቁ ማህበረሰቡ ይጠብቃሉ። ማህበረሰቡ ከተጠበቁ ሰላም ይሆናል። ሰላም ከሆነ እንደ ሀገር ሰላም እንሆናለን ማለት ነው። ስለዚህ ውጤቱ እንደ ሀገር ነው የምናስበው። ድርጊቱ እንደ ክፍለ ከተማ ቢሆንም እንደ ሀገር ግን የሚመነዘር ውጤት አለው ብዬ አምንበታለሁ። የእርስ በርስ ትውውቁ ማለት ሰዎች የተለያየ ሃይማኖት፣ አስተሳሰብ፣ የተለያየ ማንነት ሊኖራቸው ይችላል። ሰዎች ግን ባላቸው የነዚህ ሁሉ ዝርዝር ጉዳዮች የሚያጋጩ አይደሉም። እነዚህ አብረው ከመኖርም የሚከለክሉ አይደሉም። ስለዚህ ሁኔታውን መረዳት፣ የራስን ማክበር፣ የሌሎችን ማክበር፣ የጋራን ጥቅም ማስከበር፣ የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣል። ስንከባበር እንስማማለን። ስንስማማ ሰላም ይፈጠራል። ስለዚህ በዛ ሂደት ተጠቃሚ እንሆናለን። ሁላችንም ተጠቃሚ እንሆናለን። ሁላችንም በአገራችን ያለን ወጣቶች ይህ የኔ ከተማ ነው ካል ከተማችንን ከነዚህ ሰዎች የመጠበቅ ግዴታ አለብን። ከተማችንን ሰላማዊ ማድረግ አለብን ብለን ለዛ ደግሞ የሚያስፈልጉትን ነገሮች በከተማው ነባራዊ ሁኔታ ተንተርሰን መስራትና ከተማው ሰላማዊ ማድረግ አለብን። ያን ስናደርግ ለዛ ከተማ ሳይሆን ለኢትዮጵያ አስተዋጽኦ እንዳደረግን ሊገባን ይገባል። ስለዚህ አካባቢያችንን ማወቅ መጠበቅ የኛ ድርሻ ነው በሚለው ላይ ሁሉም ወጣት ኢትዮጵያ ውስጥ ያለው ወጣት ቢሰራና ለውጥ ማምጣት ደግሞ እንደሚቻል እርግጠኛ ነን። ስለዚህ
ስሙ እንዲጠቀስ ያልፈለገው የ20 አመት ወጣት እንደገለጸልኝ ከዚህ በፊት በቡድን ጸብ ጓደኞቹን አጥቷል። ከፍቅር እንጂ ከጸብ ትርፍ እንደሌለም ተረድቷል።
በጸብ ምክንያት ደግሞ ጓደኛዬን አጥቻለሁ። ቀብል 10 ልጅ ወይም ቀብል 11 ልጅ በመባል አለለለ
መናናቅ
በሚለው ነገር
ብዙ ወጣ ሲጎዳል
ከመጎዳት ማልፎ ህይወት እስከማጥፋት ድረስ ማለት ነው። አሁን በቅርቡ ጓደኛችን አጣን። አሁን ደግሞ ፓላስ አካባቢ አንድ ጓደኛችን አለ። ሶስቱ ነው ሆደው ወክተውት ቾን የነበረው ወክተውት እናም ተመልሰው መጣው። አሁን እንኳን ማለት ነው እናም በቃ አይደለ ይሄ ግሩፕ ታብ ቢቀርብ ደስ ይለኛል።
አንተ አሁን ከዚህ ምን ተማርክ?
ለሰው ልጅ ጸብ ምንም እንደማያርግ ተምሬያለሁ። ይሄን ጸብን ወደ ፍቅር ብንቀይረው፣ አንድ ብንሆን፣ ብንተሳሰብ ወንድማዊነቱ ይበልጣል። ነገ ከነገ ወዲያ በሰላም በፍቅር መገናኘት ነው የመሰለ ነገር የለም። እንደዛ ቢያስተባል
ለዛሬ ተማርከው
ይችላል። አንድነትን ተምሬያለሁ። በቃ ፍቅርን፣ ከፍቅር በላይ ምንም ነገር የለም።
ማሩና ማዶ ያሉ ወጣቶች በሚፈጥሩት ጸብ ከወላጆች አልፎ ማህበረሰቡ ይታወክ ነበር። ይህን መድረክ ያመቻቹ ወጣቶች ምስጋና ይገባቸዋል ነው ያሉት። በባህር ዳር ከተማ የፖሊስ መምሪያ ሰላም ማስከበር ቡድን መሪ ምክትል ኮማንደር ታፈረ ጓዴ
በተለይ ባህር ዳር ውስጥ እንደቀብለ ፍራንስን ተክስ በአብዛኛው ጫት ጋር ተያይዞ እስከ መገዳደል እስከ መደባደብ የደረሰበት አለ። እንደ ሽሻ ወረሽ ሆኖ የወረደው ይሄ ጃምቦ መጠጥ ይባላል። ወጣቱን በኩልብን ያለ ይሄን ወጣቱን መኛ ጋር በመቀራረብ በመነጋገር የለውጡ ደሞ ያሪያ ሆኖ በመነሳቱ አሁን የተሻለ ነገር አለ። ግን አሁንም ቢሆን ያልተቆረጠበት አለ። ምናልባት እኛ ሁሉም ነው ወጣቱም አሁን ብትወት በዚህ ከአባይ ማዶ ላይ አሪያ ነው። ለባህር ዳር ትልቅ አሪያ ተሰርቷ ማለት ይቻላል። ይሄንን በራሱ ተነሳሽነት በራሱ ፍላጎት ተነስቶ ለዚህ ልብ ደርሶ እኛንም ጋብዞ በርካታ ወጣት ወጥቶ እኛ ችግራችን በጋራ እንፍታ፣ እንደመር፣ እንግባባ፣ እንታረቅ፣ እንስማማ በሚል እያቀረበ ነው ያለ። ይሄን ይዘን ደግሞ እኛም ቢሆን ከወጣቱ ጎን ተሰልፈን ለሚደርስበት ለማንኛውም ነገር ችግር ተኛ ወዲና ጀርባ ሳይሆን ፊት ለፊት ተቀራርበን እየተነጋገርን ስለሆነ ጥሩ እንሰራለን ብለን ነው የምንጠብቀው። ይሄን ነው ምለው።
ዘላለም ፍሳ በዛብህ ባላለሁ የምኖረው በዚህ በባህር ዳር ከተማ ልዩ ቀበሌ 10 ነው። ከልጅነት እስከ ወቀቴ ተምሬ ስራ ይዤ ዛሬ ለጥሮታ በቅቼ አለሁኝ። አካባቢያችን በተመለከተ ያው ከአካባቢው ወጣት አዛውንት ህፃን ሽማግሌ ከሃይማኖት ተቋማት ጋር የሰላምና የመልካም አነጋገር ማህበሬ ኑሮ እኖራለሁ። ለአንድ ሀገር ለአንድ አካባቢ ትልቁ መሰረቱ ሰላም ነው። ሰላም የወጣቱ ብቻ ሳይሆን የአዛውንትም የመንግስት ተወካይ የህዝብ ተወካዮችም ማንኛውም ይገባኛል ብሎ ስለ ሀገር ሰላም ስለ ሀገር አንድነት ስለ ሀገር ደህንነት ማሰብ ይገባዋል። በዚህ አካባቢ እነዚህ ወጣቶች እኛ ትልቆቹ አልሰራነውን ስራ ወጣቱ ለሀገር ተቆርቋሪን ለሀገር ሰላም ለሀገር ማሰብ ከስራ ፈትነት ወጥተው ከደባል ሶስት ወጥተው የወንበሩ ተተኪ እንዲሆኑ መልካም ፍላጎት።
በዚህ የሰላም የይቅርታና የአንድነት መድረክ ላይ ከሁሉም ሃይማኖቶች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች የተገኙ ሲሆን ተሞክሯቸውን ለማስፋፋት ያመች ዘንድ ከሌሎች ቀበሌዎች ተጋብዘው የመጡ ወጣቶችም ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። ወደ መጨረሻው ዝግጅታችን እናልፋለን። ቱርክ ኢስታንቡል ወደሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ደብዛው የጠፋው የሳውዲው ጋዜጠኛ ጀማል ሃሺጎ ጉዳይ በጣም እያሳሰባቸው እንደሆነ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስታውቋል። ይሁን እንጂ ሀገራቸው ከሪያድ ጋር የፈረመችውን የ110 ቢሊዮን ዶላር ስምምነት በመሰረዝ ጉዳይ ላይ ማንገራገራቸውን የዲፕሎማሲ ሪፖርተራችን የሲድኒ ሴን ዘገባ ይናገራል። ሰለሞን አባተ ይዞታል።
ጀማል ካሾጊ ለዋሽንግተን ፖስት ጋዜጣ የሚጽፍና ዩናይትድ ስቴትስ ውስጥ በስደት የሚኖር ሳዑዲ አረቢያዊ ጋዜጠኛ ነው። ወደ ኢስታንቡሉ የሳዑዲ አረቢያ ቆንስላ ሲገባ እንጂ ሲወጣ አልታየም። እነሆ ሳምንት አለፈው። የበላው ጅብ እስከ ዛሬ አልጮኸም። እርሱን ፍለጋ የወጣው ዓለም ግን ከግራም ከቀኝም እየጮኸ ነው። የመብቶች ተሟጋቾች፣ የጋዜጠኞች ደህንነት ተከራካሪዎች፣ እንዲያውም የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲና የአሜሪካ ድምፅ ከፍተኛ የሥራ ኃላፊዎችን ጨምሮ። ካሾጊ ያንዣብብበት ስለነበረው አደጋ የዩናይትድ ስቴትስ የስለላና የመረጃ ተቋማት ቀድመው ሊያስጠነቅቁት ይገባ ነበር እንዴ? ፕሬዚደንት ዶናልድ ትራምፕ ተጠይቀው ነበር።
Well, we have, it's not our country, it's in Turkey, and it's not a citizen as I understand it. But a thing like that shouldn't happen. It is a reporter with
እኛ ሀገር ውስጥ አይደለም የተፈጸመው፣ ቱርክ ነች። እንደሚገባኝ ደግሞ የኛ ዜጋ አይደለም። ይሁን እንጂ እንደዚህ አይነት ነገር ሊፈጠር አይገባም። የዋሽንግተን ፖስት ሪፖርተር ነው። እንደዚህ አይነት ነገር እንዲፈጸም ሊፈቀድ አይገባም። እንዲህ አይነት አድራጎት መፈጸም የለበትም። ጉዳዩን እስከ መሰረቱ ወርደን ለማጣራት እየሰራንን።
ዩናይትድ ስቴትስ ቱርክ ውስጥ መርማሪዎቿን ማሰማራቷንና እነርሱም ከቱርክና ከሳዑዲ አረቢያ ጋር እየሰሩ መሆናቸውን ትራምፕ Fox News ከሚባለው የዜና አውታር ጋር ባደረጉት ቃለ ምልልስ አመልክተዋል። ዋሽንግተን ከሳዑዲ አረቢያ ጭብጦችን የያዙ ማብራሪያዎችን እንደምትፈልግ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄዘር ኖወርት ተናግረዋል። ትራምፕ መንበረ ርዕሰ ብሔሩን ከተረከቡ በኋላ የመጀመሪያውን የውጭ ጉዟቸውን ያደረጉት ወደ ሳዑዲ አረቢያ ነበር። ያኔ ታዲያ አልጋዋራሽ መሐመድ ቢን ሳልማንን ጨምሮ ከሀገሪቱ መሪዎች ጋር የቅርብ ወዳጅነትን ለማጥበቅ ሰርተዋል። አሁን ምናልባት ጋዜጠኛው ኻሾጊ ተገድሏል የሚባለው ጭምጭምታ እውነት ሆኖ ከተገኘ አሜሪካ ለሳዑዲ አረቢያ ልትሸጥ የተስማማችውን የጦር መሳሪያ ውል ታቋርጥ ይሆን? እንደ ፕሬዚደንቱ መልስ አይመስልም።
They're spending $110 billion purchasing military equipment and other things.
ወታደራዊ መሳሪያና ሌሎችን ነገሮችን ለመግዛት 110 ቢሊዮን ዶላር ነው ያወጡ ያሉት። እኛ ካልሸጥንላቸው መልካም በጣም እናመሰግናለን ከሩሲያን ገዛዋለን ይሉናል። ወይም መልካም በጣም እናመሰግናለን ከቻይና እንገዛዋለን ይሉናል። ይሄ ለኛ አይጠቅምም። የሥራ ዕድሎችንና ያንን ንግድ የሚያጡ ኩባንያዎቻችንን ስናስብ የሚሰራ ወይም የሚጠቅም አይሆንም። ይሁን እንጂ ልናደርግ የምንችላቸው ሌሎች ነገሮች ይኖራሉ።
የሁለቱም ፓርቲዎች የሪፐብሊካኑም የዴሞክራቶቹም ወገን የሆኑ የሕግ መወሰኛ ምክር ቤቱ አባላት ለፕሬዚደንት ዶናልድ ትራምፕ የጋራ ደብዳቤ ፈርመው ልከዋል። የሴናተሮቹ ጥያቄ የማግኔትስኪ ሕግ በሚባለው ሰነድ መሠረት የኻሾጊ ዕጣ ፈንታ በሚገኝበት ሁኔታ ላይ ምርመራ እንዲከፈት ነው። የዛሬ 6 ዓመት በ2012 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር መሆኑ ነው በፕሬዚደንት ባራክ ኦባማ የተፈረመው ሕግ የወጣው እስር ቤት እንዳለ መሞቱ በተገለጸው ሩሲያዊ የግብር ሂሳብ ባለሙያ ሰርጌይ ማግኔትስኪ ጉዳይ ሞስኮን ለመቅጣት ታስቦ ነበር። ከዚያ በኋላ ግን ያው ሕግ በመላው ዓለም ሰብአዊ መብቶችን በሚረግጡ አጥፊዎች ላይ ሁሉ እንዲሰራ ተደረገና የዩናይትድ ስቴትስ መንግስት ማዕቀቦችን መጣል እንዲችል ንብረትና ጥቅሞቻቸውን እንዲያግድ ወደ አሜሪካም እንዳይገቡ ማድረግ እንዲችል ስልጣን ሰጠው። የጀማል ኻሾጊ ምርመራ በዚያ ሕግ እንዲታቀፍ ነው የእንደራሴዎቹ ፍላጎት። አሁን ተንታኞች እንደሚሉት ማዕቀቦች እንዲጣሉና ለሳዑዲ አረቢያ የሚቀርበው የጦር መሳሪያ ሽያጭ እንዲቋረጥ ወደ ማድረግ የተወካዮች ምክር ቤቱ ሳይገፋ አይቀርም።
Congress is of course going to push on this, especially ahead of the November elections.
የተወካዮች ምክር ቤቱ በተለይ የፊታችን ጥቅምት መጨረሻ ከሚካሄደው ምርጫ በፊት ይህንን ጉዳይ ይገፋበታል። ቢሆንም ግን በሳውዲ አረቢያ ላይ ማዕቀቦች ይጣላሉ ብዬ አልጠብቅም።
ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው የፖለቲካ የመጣኔ ሀብትና ማህበራዊ ጉዳዮች ምርምር ተቋሙ ሴታ ባልደረባና ተንታኝ ከድር ኡስቱን እንዲያስቡ የገፋቸው ፕሬዚደንት ትራምፕ ከሳዑዲ ባለስልጣናት ጋር ያላቸው ግንኙነትና የጦር መሳሪያ ንግዱን አስመልክቶም ፕሬዚደንቱ የሰጡት አስተያየት መሆኑን ገልጸዋል።
ሰለሞን አባተን እናመሰግናለን። አድማጮች እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። ፕሮግራማችንን ቅዳሜና እሁድም እንደዚሁ በድጋሚ የመረጣናቸውን ዝግጅቶች ይዘን እንመለሳለን። በተጨማሪም ደግሞ ከሰኞ እስከ አርብ በሚኖረን ጊዜ አስተያየት ካላችሁ የወጣቶች ፕሮግራም እንደመሆኑ መጠን የሚካተቱ ጉዳዮችን ልታካፍሉን ከፈለጋችሁ በፌስቡክ @amharic በትዊተርም እንዲሁ #gabinaviewን በመጠቀም አስተያየቶቻችሁን አድርሱን። horn@voanews.com horn@voanews.com የኢሜል አድራሻችን ነው። በዛም ላይ አስተያየቶቻችሁን ስጡን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። በቴክኒክ ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ አብሮን ነበረ። ጉዟችሁ የሰመረ ይሁን እያልኩኝ እሰናበታለሁ። መልካም ምሽት። በነገው ጉዞ እንገናኝ።
ኩን ራዲዮ